አሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 16 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም ሰለሞን ክፍሌ ነኝ።
የብአዴን ማዕከላዊ ኮሚቴ ስብሰባ ሲጠናቀቅ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በድጋሚ መርጧል።
የስብሰባው ስኬት ብለን የምናየው በገጠሙን ችግሮች እና የችግሮቹ መንስኤዎች እንደዚሁም የመፍትሄ ሀሳቦቹ ላይ የተሟላ መግባባትና የሀሳብ አንድነት የመጣበት ስለነበር ይሄን ነው እንደ ትልቅ ስኬት የምንመለከተው ማለት ነው።
አቶ አለምነው መኮንን የብአዴን ጽህፈት ቤት ኃላፊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በአውሮፓ 2015ና 2016 ዓመተ ምህረት በኦሮሚያና በአማራ ክልሎች ውስጥ በተካሄዱ ህዝባዊ ተቃውሞዎች ለተነሱ ጥያቄዎች የኢትዮጵያ መንግሥት መልስ ለመስጠት የገባውን ቃል ሳይፈጽም ቀርቷል ሲል አምነስቲ ኢንተርናሽናል ወቀሰ።
በጣም ጎልቶ የሚወጣ ነገር በተለይ አኗል ሪፖርቱ በሶማሌ ክልል የኦሮሞ ተወላጆች ምንም እንኳን የተወሰኑት በቶሎ ያደጉ ቢሆንም በብሔራቸው ምክንያት እንዲፈናቀሉ የተደረገበት ነገር ነበርና ያንን የዘገበ ሪፖርት ነው።
የአምነስቲ ኢንተርናሽናል የምስራቅ አፍሪካ ተመራማሪ አቶ ፍስሐ ተክሌ ናቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማለን።
ስብሰባውን ዛሬ ያጠናቀቀው የብአዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር አድርጎ በድጋሚ መርጧል። በገጠሙን ችግሮችና በመንስኤዎቻቸው እንደዚሁም በመፍትሔው ላይ የሐሳብ አንድነት መምጣቱ የስብሰባው ስኬት ነው ብለዋል የብአዴን ማዕከላዊ ኮሚቴ የብአዴን ማዕከላዊ ጽህፈት ቤት ኃላፊ አቶ አለምነው መኮንን። በቅርቡ በሚካሄደው ጉባኤ ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት ብአዴን እጩ ያቀርብ እንደሆነም የጽህፈት ቤቱ ኃላፊ ተጠይቀው፣ እጩ የማግኘቱ ጉዳይ በተናጠል በአንድ ፓርቲ የሚሰራ ሳይሆን በኢህአደግ በአጠቃላይ በጋራ የሚወሰን ነው ብለዋል። በአብይ ርዕስ ዝርዝር ዘገባ ይኖረናል።
የተባበሩት መንግስታት ድርጅት መርማሪዎች ከ40 በላይ የሚሆኑ የጦርና የሰብአዊ ወንጀሎችን በመፈጸም ኃላፊነት እንዳለባቸው የሚታመኑ ከ40 በላይ የደቡብ ሱዳን ባለሥልጣናትና ወታደራዊ መኮንኖችን ማንነት አውቀናል ብለዋል። የተጠቀሱት ወንጀሎች የተፈጸሙት በ10 ሺዎች በተገደሉበትና ከ4 ሚሊዮን በላይ ሌሎች በተፈናቀሉበት አገሪቱ ውስጥ እየተካሄደ ባለው የእርስ በርስ ጦርነት ወቅት ነው። ዛሬ በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ይፋ የተደረገው ሪፖርት በሲቪሎች ላይ የተፈጸሙ አሰቃቂና አረመኔያዊ ድርጊቶችን ይዘረዝራል። ያንዳንዶቹ የጥቃቱ ሰለባዎች ዓይን ፈሷል፣ እንደ ከብት ታርደዋል፣ ተኮላሽተዋል ወይም ተሰልበዋል። ሌሎች ደግሞ በኃይልና በብዛት ወሲብ የተፈጸመባቸው ሲሆን ድርጊቱን የቤተሰብ አባላት እንዲመለከቱ መደረጋቸውንም ሪፖርቱ ጨምሮ አጋልጧል። ሪፖርቱ በተጨማሪም የመርማሪ ኮሚሽን አባል አንድሩ ክላፋን በሰብአዊ ወንጀሎች ሊከሰሱ በሚገባቸው በአብዛኛው የመንግሥት ኃይሎች በግልጽ የተፈጸሙ ዘር ተኮር ጥቃቶች ሲሉ የገለጿቸው ድርጊቶችንም ዘርዝሯል። የተባበሩት መንግሥታት ድርጅት መርማሪዎች ይህን የዛሬውን ሪፖርት ያወጡት 230 እማኞች የሰጧቸውን መግለጫዎችና ከ60 ሺህ በላይ ሰነዶችን መሠረት በማድረግ መሆኑን ተናግረዋል። ደቡብ ሱዳን ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2013 የእርስ በርስ ጦርነቱ የፈነዳው በአብዛኛው የፕሬዚደንት ሳልቫኪር ደጋፊ በሆኑት የዲንቃ ብሔረሰብ አባላትና በቀድሞ ምክትላቸው በሪክ ማቻር ሽምቅ ተዋጊ ኑዌሮች መካከል ግጭት በመፈጠሩ ምክንያት መሆኑ ይታወቃል። በሪፖርቱ መሠረት በሚስጥር የተያዘው የ41 ተጠርጣሪዎች ስም ዝርዝር በተባበሩት መንግስታት ለሰብአዊ መብቶች ከፍተኛ ኮሚሽነር ለዛይድ ራድ አልሁሴን ተልኳል። ከሚጠረጠሩት ውስጥም 3ቱ የክፍለ ግዛት አስተዳዳሪዎች፣ 33ቱ ጄኔራሎችና 5ቱ ኮሎኔሎች ናቸው።
የደቡብ ሱዳን መንግስት መገናኛ ብዙሃንን ሳንሱር ማድረጉንና ሐሳብን በነጻነት የመግለጽ መብቶችን መገደቡን ቀጥሏል ሲል የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት አመለከተ። የመንግስታቱ ድርጅት በደቡብ ሱዳን ሐሳብን በነጻነት የመግለጽ መብቶች በሚል ርዕስ ያወጣው ሪፖርት ሀገሪቱ ውስጥ በዲሞክራሲያዊ መንገድ ሊቀርቡ የሚችሉ የጤናማ ክርክሮችን ምህዳር በብርቱ ያጠባል ሲል አስጠንቅቋል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኡንሚስ እና በድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር አጥኚዎች ላለፉት 18 ወራት የችግር ሰለባዎችን፣ እማኞችንና ጋዜጠኞችን በጋራ አነጋግረው በሰብአዊ መብቶች ጥሰት ላይ የቀረቡ 99 ክሶችን መዝግበዋል። በያዝነው ሳምንት ውስጥ ይፋ የተደረገው የአጥኚዎቹ ባለ 30 ገጽ ሪፖርት ሐሳባቸውን በነጻነት ለመግለጽ የሞከሩ 102 ሰዎች መብቶች መጣሳቸውን ያሳያል። ባለፈው ታህሳስ በመንግስትና በተለያዩ ታጣቂ ቡድኖች መካከል በተፈረመው ተኩስ የማቆም ስምምነት መሰረት የመገናኛ ብዙሃን ሰራተኞችን ማዋከብ ስምምነቱን መጣስ ነው። የኡንሚስ ኃላፊ ዴቪድ ሺረር ትናንት ዋና ከተማይቱ ጁባ ውስጥ ለጋዜጠኞች ሲናገሩ አብዛኞቹ ችግሮች የተከሰቱት መንግስት በሚቆጣጠራቸው አካባቢዎች መሆኑን አመልክተው ብዙዎች ሰለባዎችም የመገናኛ ብዙሃኑ ቤተሰቦች እንደሆኑ ገልጸዋል።
ላለፉት 3 ቀናት ምዕራብ ሩዋንዳ ውስጥ በሚገኘው የዓለሙ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ጽፈት ቤት ደጃፍ ከትመው ያሳለፉ ስደተኞችን ለመበተን ሀገሪቱ ፖሊስና ጦር ሰራዊት አባላት ዛሬ በወሰዱት እርምጃ 5 የኮንጎ ዜጎች ተገለዋል። ሕይወት ያለፈው ጥይት በመጠቀማቸው መሆኑ ተዘግቧል። የሩዋንዳ ፖሊስ ያወጣው መግለጫ በዚህ 20 ረባሽ ሲል የጠራቸው ስደተኞችና 7 ፖሊሶች በተጎዱበት ድንገት ተመጣጣኝ ኃይል ተጠቅመናል ይላል። ሁሉም በፍጥነት ወደ ሆስፒታል መወሰዳቸውንና 5ቱ ስደተኞች ግን ሕይወታቸው ማለፉንም የፖሊሱ መግለጫ አክሏል። የሟቾች ቁጥር ፖሊስ ከሰጠው ሊበልጥ እንደሚችል ስደተኞቹ ያስረዳሉ። ፖሊስ ሕገወጥ የተቃውሞ ሰልፍ አካሂደዋል፣ ጠለፋና ሁከት ለመቀስቀስ ሞክረዋል ሲል የከሰሳቸውን 15 ስደተኞች ማሰሩንም ጨምሮ አስታውቋል። በሩዋንዳ ካሮንጊ አውራጃ ውስጥ በሚገኘው ካምፕ ብቻ ከ17,000 በላይ የኮንጎ ዲሞክራቲክ ሪፑብሊክ ስደተኞች ተጠልለው ይገኛሉ። ስደተኞቹ ከቅርብ ጊዜ ወዲህ ጀምሮ ተቃውሞ የሚያሰሙት የምግብ ራሽኑ 25 በመቶ መቀነሱን ነው።
ክቡራትና ክቡራን አድማጮች፣ ዜናው በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በአንድ የፍሎሪዳ ትምህርት ቤት ላይ ጥቃት ከተከፈተው ወዲህ ሌሎች ተመሳሳይ ጥቃቶችን ለመከላከል ሲባል አስተማሪዎች የጦር መሳሪያ እንዲይዙ እንደሚፈልጉ ገልጸዋል። ፕሬዚደንቱ ይህን ሐሳብ ያቀረቡት በሀገሪቱ ውስጥ ያሉ ተማሪዎች የመሳሪያ ቁጥጥር እንዲኖር በመጠየቅ ተቃውሞ እያሰሙ ባሉበት ወቅት ነው። ቢል ጋሎ ያጠናቀረው ዘገባ ለአዳነች ፍስሐዬ ታቀርበዋለች።
በያዝነው ሳምንት በብዙ ሺህ የሚቆጠሩ ተማሪዎች ፍሎሪዳ ክፍለ ግዛት በሚገኘው የምክር ቤት ህንፃ ተሰልፈዋል። ፕሬዚደንት ትራምፕ ባለፈው ሐሙስ ለተማሪዎች ባደረጉት ንግግር በትምህርት ቤቶች የሚከፈቱት ተኩሶችን ለማስወገድ መሳሪያ መያዝ እንደሚያስፈልግ ገልጸዋል።
ከአስተማሪዎቹ 20 ከመቶ የሚሆኑት መሳሪያ ከያዙ ተኳሾች በትምህርት ቤቶች ድረስ አይሉም። ወደ ትምህርት ቤቶቻችን ቢመጡ በሕይወት እንደማይወጡ እንዲያውቁ ማድረግ አለብን።
ይሁንና የሀገሪቱ ምክር ቤት አስተማሪዎችን የማስታጠቁን እቅድ ያጸድቅ እንደሆነ ሕዝብ ይደግፈው አይደግፈው ወይም ምን ያህል ስኬታማ እንደሚሆን አይታወቅም። በአሜሪካን ዩኒቨርሲቲ የሕዝብ ጉዳይ አስተማሪ ካፔር ካፋኖ
The most recent Florida shooting, someone with an AR-15. Now, if you have a teacher that, you know,
በቅርቡ በፍሎሪዳ ትምህርት ቤት ገብቶ ተኩስ የከፈተው ሰው የያዘው መሳሪያ AR-15 ነው። እንበል እንግዲህ አንድ አስተማሪ የያዘው መደበኛ ጠመንጃ ይሆናል። እናም AR-15 ከያዘ ሰው ጋር ነው የሚገጥመው ማለት ነው።
ጠመንጃ በሚገዙት ሰዎች ማንነት ላይ የሚደረገው ምርመራ እንዲጠናከር ከፊል ኦቶማቲክ መሳሪያዎችን ወደ ኦቶማቲክ የሚቀይሩት መሳሪያዎች እንዲታገዱና ጠመንጃ ለመግዛት የሚቻልበት ዕድሜ ከ18 ወደ 21 ከፍ እንዲል የቀረቡትን ሐሳቦች ለማየት ፈቃደኛ መሆናቸውን ፕሬዚደንቱ ተናግረዋል። ብሔራዊ የጠመንጃ ማኅበር የተባለው የሀገሪቱ ዋናው የመሳሪያ ደጋፊ የሆነው ቡድን ግን ይህን ሁሉ አይቀበልም። ዓላማቸው በሕግ የተፈቀደውን መሳሪያ የመያዝ ነጻነትን ለማገድ ነው ሲሉ ብሔራዊ የጠመንጃ ማኅበር ዋና ሥራ አስኪያጅ ወይን ላፒየር ተናግረዋል።
በመጨረሻም በሶሪያ በተከበበችው ምስራቅ ጉታ ላይ የሚዘንበው እጅግ ሰቅጣጭ የቦምብ ድብደባና በደማስቆ ከተማ ላይ የሚወነጨፈው የከባድ መሳሪያ ውርጅብኝ በአስቸኳይ እንዲቆም የዓለሙ ድርጅት ልዩ መልእክተኛ ስታፋን ዲ ሚስቱራ ዛሬ ጥሪ አቅርበዋል። በተባበሩት መንግስታት ቃል አቀባይ ጄኔቫ ላይ የተነበበው የዲ ሚስቱራ የተኩስ አቁም ጥሪ ሦስቱ የአስትራው የሰላም ሂደት ፈራሚዎች ሩሲያ፣ ኢራንና ቱርክ በአስቸኳይ ተሰብስበው በሶሪያ ውጊያው እንዳይባባስ መፍትሄ መሻት አለባቸው ይላል። ይህ የስታፋን ደ ሚስቱራ አስተያየት የተሰጠው የተባበሩት መንግስታት የጸጥታው ምክር ቤት በሶሪያ ላይ ለሰላሳ ቀናት የተኩስ አቁም እንዲደረግ በሚሰጠው ውሳኔ ላይ ድምፅ ከመስጠቱ ጥቂት ሰዓታት በፊት ነው። ዜናው በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 16 2010 ዓ.ም ምሽት ፕሮግራም ነው።
የግንቦት ሰባት የቀድሞው ዋና ጸሐፊ አቶ አንዳርጋቸው ጽጌ ሕይወት በቃሊቲ ወህኒ
ቤት ከማንም አይገናኙ ከራሱ እዛ ማማ ላይ ከሚጠብቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውን በደህንነት ነው። እዛ ውስጥ ያሉትም እሳቸውም ሆኑ ከእሳቸው ጋር የታሰሩት ምግባቸውን አይቀበሉም። የሚቀበለው ደህንነት ነው። ደህንነቱ ካልመጣ እንኳን ምግብ ተቀብሎ አይሰጧቸውም።
በቅርቡ ከእስር የተፈቱት የመላ ኢትዮጵያ አንድነት ድርጅት መኢአድ የቀድሞ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው የሰማችኋቸው። ዘገባ ይዘናል።
ሁለተኛው ዙር የአስቸኳይ ጊዜ አዋጅና የኢትዮጵያ ፖለቲካ የዛሬ እሰጥ አገባ ርዕስ ነው።
እነዚህ ተካር እየተፈጠራሉ ነገሮች ቤሳንስ መጀመሪያ ላይ የነበረው ሁከትም ይሁን ከዚያ ጠቅላይ ሚኒስትሩ መስጠትም ነገሮች የበለጠ ቸልም የማይባሉ ወደ ተግባር መሄድ የግድ እንደሆነ ነው እያደረጉት የመጡት። ይህ አስቸኳይ ጊዜ አዋጁ ለዛም ይሁን መተንፈሻ አየር ወይም ብሪዚንግ ስፔስ ሊሰጠው ይችላል። ነገር ግን እንደ አምና አሁን ተመልሰው አስቸኳይ ጊዜ አዋጁ የፖሊሳዊ ስራ ብቻ የሚሰራበት ከሆነ የሚሆነው እንደ ሀገር የባከነ ጊዜ ነው የሚሆን።
አሁን የደረስንበት ደረጃ በዚህ በአስቸኳይ ጊዜ አዋጅ የሚፈታ አይደለም፣ በወታደራዊ እርምጃም የሚፈታ አይደለም። ሁለተኛው እዚህ ውስጥ የምናየው ነገር ኢህአዴግ የፖለቲካ አመለካከት ልዩነት ያላቸውን ወገኖች በሙሉ ያቀፈ ከሁሉም ጋር ቁጭ ብሎ የመነጋገር የመደራደር ዝግጁ አለመሆኑንም እያሳየ ነው።
የምሽቱ ሰጥ አገባ ተከራካሪዎች የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋው አሽኔ ከኦስተን ቴክሳስ እና የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ናቸው ከአዲስ አበባ። በሰዓታቸው ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ።
ስብሰባውን ዛሬ ያጠናቀቀው የብሔረ አማራ ዴሞክራሲያዊ ንቅናቄ ወይም ብአዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር አድርጎ በድጋሚ መርጧል። በገጠሙን ችግሮችና በመንስኤዎቻቸው እንደዚሁም በመፍትሔው ላይ የሐሳብ አንድነት ማምጣት የስብሰባው ስኬት ነው ሲሉ የብአዴን ማዕከላዊ ጽሕፈት ቤት ኃላፊ አቶ አለምነው መኮንን በሰጡት መግለጫ አስታውቀዋል። በቅርቡ በሚካሄደው ጉባኤ ለኢህአደግ ሊቀመንበርነት ደግሞም ለጠቅላይ ሚኒስትርነት ብአዴን እጩ ያቀርብ እንደሆነ ተጠይቀው እጩ የማግኘቱ ጉዳይ በተናጠል በአንድ ፓርቲ የሚሰራ ሳይሆን በኢህአደግ በአጠቃላይ በጋራ የሚወሰን ነው ብለዋል የብአዴኑ የማዕከላዊ ጽሕፈት ቤት ኃላፊ አቶ አለምነው መኮንን። እስክንድር ፍሬው ተጨማሪ አለው።
ከጥር 12 ጀምሮ ሲካሄድ የቆየው የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ማዕከላዊ ኮሚቴ ስብሰባ ነው ዛሬ የተጠናቀቀው። ስብሰባው የአገሪቱ ምክትል ጠቅላይ ሚኒስትር የሆኑትን አቶ ደመቀ መኮንንን ሊቀመንበር፣ የአማራ ክልል ፕሬዝዳንት የሆኑትን አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር በማድረግ በድጋሚ መርጧል። እናም ከአመራር ሽግሽግ አንጻር የታየ ለውጥ የለም። የስብሰባው ስኬትም አመራሩ በአጠቃላይ ወደ አንድነት መምጣቱ እንደሆነ ነው በስልክ ያነጋገርኳቸው የባዴን ጽፈት ቤት ኃላፊ አቶ አለምነው መኮንን የሚያስረዱት።
የስብሰባው ስኬት ብለንም እናየው በገጠሙን ችግሮች እና የችግሮቹ መንስኤዎች እንደዚሁም የመፍትሄ ሀሳቦቹ ላይ የተሟላ መግባባት እና የሀሳብ አንድነት የመጣበት ስለነበር ይሄን ነው እንደ ትልቅ ስኬት የምንመለከተው ማለት ነው።
ወደ መጨረሻ አካባቢ ሂስና ግለ ሂስ እንደተካሄደ አመራሮቹ በሶስት ወይም በሁለት ቡድን ተከፍለውም እየተከራከሩ ነው የሚሉ መረጃዎች በማህበራዊ ድረገጾችም በተለያየ መንገድ ሲወጡ ነበር። ይሄንን ማለትዎት ነው አንድነት መፍጠር ይችላል ሲሉ?
የውይይቱ መድረኮች እንኳን አሁንና ብዙ ሐሳብ በሚነሳበት ዘመን ቢሆን የባዕዴን መድረኮች ሰፊ ሐሳብ ክርክር እና ውይይት የሚካሄድባቸው መድረኮች ናቸው። በአሁኑ ወቅትም ቢሆን ይዘናቸው በቀረብናቸው ጭብጦች ላይ ሰፊ ሐሳብ ክርክሮች እና ውይይቶች ነበሩ። እነዛ ውይይቶች ብዙ የሐሳብ ገበያ የተካሄደባቸው ናቸው። ሂዶ ሂዶ ግን ጥሩ የሐሳብ መግባባትና መተማመን የተደረሰባቸው ናቸው። ከዛ ተነስቶ ዘወትርም እንደምናደርገው ሁሉ በየግላችንም ያሉ ጥንካሬና ድክመቶች ተዳሰው የጋራ የሆኑበት ከዚህ ተነስተን የህዝቦቻችንን ችግሮች በአጠቃላይ በስርዓታችን ላይ የገጠሙ ችግሮች እንዴት እንፍታቸው የሚለውም ላይ ጥሩ የሀሳብ መግባባት የተደረሰበት ሁኔታ ነበር ብለን ነው የምናየው።
የባዕዴን ማዕከላዊ ኮሚቴ ስብሰባ የተጠናቀቀው የኢህአዴግ ጉባኤ በቅርቡ እንደሚጀመር እየተነገረ ባለበት ወቅት ነው። የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንደሚለቁ ይፋ ማድረጋቸው ደግሞ ጉባኤውን ይበልጥ ተጠባቂ አድርጎታል። የኢህአዴግ ሊቀመንበር ሆኖ የሚመረጥ ሰው በቀጥታ የአገሪቱ ጠቅላይ ሚኒስትር እንደሚሆን ያለፉ ልምዶች አሳይተዋል። ከዚህ አንጻር ባዕዴን እጩ ለማቅረብ ወስኖ እንደሆነ የጠየኳቸው አቶ አለምነው ይህ በአንድ አባል ፓርቲ በተናጥል የሚደረግ እንዳልሆነ ነው ያብራሩት።
ይሄ የኢህአዴግ የጋራ አጀንዳ ነው ብሎ ነው ባዕዴን የሚያምነው። የባዕዴን ግሉ አጀንዳ ብቻ ሳይሆን በኢህአዴግ ደረጃ ያለ የጋራ አጀንዳ ነው። ኢህአዴግ ስልጣንን የሚያይበት አተያይ አለው። ስልጣን የህብረተሰብ የለውጥ ማራመጃ መሆን አለበት ብሎ ነው የሚያምነው። በአጠቃላይ በሀገራዊ ለውጥ ውስጥ አመራር ሊሰጡ የሚችሉ ሰዎች በምክክር ኢህአዴግ መክሮ በሚሄድበት አቅጣጫ ሊሄድ የሚችል እንጂ ባዕዴን በልዩ ሁኔታ ይሄ ይሁን የሚልበት ጉዳይ አይደለም ማለት ነው።
ስለዚህ አቶ ከሌን ለዚህኛው ኃላፊነት ለኢህአዴግ ሊቀመንበርነት ወይ ለምክትልነት እናቅርብ በሚል የተካሄደ ውይይት የተደረሰ ውሳኔ የለም በስብሰባው?
ይሄ ሊሆንም አይችልም። አንደኛ በባዕዴን ታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው። ዞሮ ዞሮ የተጀመረውን የለውጥ ጉዞ፣ ልማታዊና ዲሞክራሲያዊ ስርዓት ጉዞ፣ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው፣ ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር በእርግጥ የኢህአዴግ አመራር በተፈጥሮ እንደምታውቁት እና በዚህ አመራር ውስጥ ደግሞ አቀናይቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ የምክክር ነው እንጂ ባዕዴን የብቻው ይሄ ይሁን የሚልበት የኋላ ታሪክውም እንደዛ አያሳይም። በምክክር ነው የምናደርገው ብለን ነው የምናምነው። እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው።
ያለፉ አካሄዶችን የተመለከተ ሰው ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢህአዴግ ሊቀመንበር እንደሚሆኑ ቢገምት ለእውነታው የቀረበ ይሆናል። ኦህዴድ ትናንት ያካሄደው ስብሰባና ያደረገው ሽግሽግ ቀጣዩን ጠቅላይ ሚኒስትር አመላካች ተደርጎ የተወሰደው ከዚህ አንጻር ነው። ኦህዴድ በዚህ ስብሰባ የክልሉ ምክትል ፕሬዝዳንትና የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩትን ዶክተር አብይ አህመድን ወደ ሊቀመንበርነት ከፍ አድርጓል። የክልሉን ፕሬዝዳንት አቶ ለማ መገርሳን ደግሞ በምክትል ሊቀመንበርነት መርጧል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሰሞኑን ለዲፕሎማቶች በሰጡት ማብራሪያ የአዲሱ ጠቅላይ ሚኒስትር አሿሿም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ማብራራታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ብሔራዊ መግባባትን ለመፍጠር የሚያስችል መድረክ ለማዘጋጀት የኢትዮጵያ ራዕይ ፓርቲ ኢራፓ ለሀገር ውስጥ የፖለቲካ ድርጅቶች ጥሪ አቅርቧል። በሀገሪቱ ውስጥ እየታየ ያለው ሁኔታ ለመድረኩ አመቺ እንደሆነም የፓርቲው አመራር አስታውቋል። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ ራዕይ ፓርቲ በሀገር ውስጥ ለሚገኙ ፓርቲዎች ሁሉ እያሰራጨው ነው ባለው የጥሪ ደብዳቤው ላይ እንደገለጸው ኢትዮጵያውያንን የሚያሳስሩ ኃይሎች ሁሉ በእጅጉ ተዳክመዋል ይላል። ይህንን ላልቷል የሚለውን ትስስር እንደገና ለመገንባት ከተመሠረተበት ጊዜ አንስቶ ሲጥር እንደነበረም ኢራፓ በዚህ የጥሪ ደብዳቤው ላይ በአጽንኦት አስታውቋል። ይህን ጥሪ ለፓርቲዎች ያቀረበበትን ምክንያትም የኢራፓ ዋና ጸሐፊ አቶ መላኩ መሰለ ለቪኦኤ አብራርተዋል።
ዛሬ ያደረግነው ጥሪ ምንድን ነው? ለሁሉ አቀፍ ብሔራዊ መግባባት የተሳትፎ ጥሪ በሚል ከባለ ድርሻ አካላት መካከል ትኩረት ያደረግነው ፖለቲካ ፓርቲዎች ላይ ነው እና ምክንያቱም ፖለቲካ ፓርቲዎች የሀገሪቱ ጉዳይ ይመለከትናል ሲሉ ከሌሎች አካላት በተለየ ሁኔታ እስከ መምራትና ሕዝብን እስከ ማስተዳደር ጥር እንደርሳለን በሚል ብቃትና አቋም እንደተዘጋጁ ስለሚገልጹ ለዚህ ብሔራዊ መግባባት አስኳልነት መጀመሪያ መደራጀትና መነጋገር ያለባቸው የፖለቲካ ፓርቲዎች ናቸው ብለን ስለምናምን በሀገር አቀፍ ደረጃ የተቋቋሙ ሆነ የክልል ፓርቲዎች በመላ ዛሬ ደብዳቤ እንዲደርሳቸውና ጥሪው እንዲደርሳቸው አድርገናል።
በኢራፓ እምነት የብሔራዊ መግባባትን ምክንያት ባለመገንዘብም ሆነ ወይንም መግባባቱ እንዳይኖር ከመፈለግ አኳያ ብዙ የፖለቲካ ፓርቲዎች እንደ አጀንዳም አይቆጥሩትም ነበረ። አሁን ግን የተፈጠሩት ሁኔታዎች የብሔራዊ መግባባትን ጥያቄ ጉልህ አድርገው አውጥተውታል ሲሉ አቶ መላኩ ያብራራሉ። ይህን ጥሪ ፓርቲያቸው አሁን ያቀረበውም ለዚሁ እንደሆነ ያስረዳሉ።
የአሁኑ ወቅታዊ የሀገራችን ነባራዊ ሁኔታ በተጨባጭ እያንዳንዱን የህብረተሰብ ክፍል እና በተለይም የኢትዮጵያ ጉዳይ ቀጥተኛ ይመለከተናል ብሎ ባለድርሻ አካላት ዘንድ የብሔራዊ መግባባት አስፈላጊነት ከፍተኛ ትኩረት ተሰጥቶት በተለያዩ ሚዲያዎችም መድረኮችም እየተንጸባረቀ ይገኛል። ስለዚህ ኢራፓ ምንድን ነው እንደ አቋም የያዘው? ይህንን ቀደም ሲወተውትለት የነበረውን የብሔራዊ መግባባት አጀንዳና ሀገራችንን ከህልውና ጥፋትና ህዝቡንም ደግሞ ከጥፋት ቋፍ ለማዳን የሚያመቸውን ብቸኛውን መንገድ ለመከተል ብዙሃኑ የስልጣን ላይ ያለውን ህወሓት ኢህአዴግን ጨምሮ ፈቃደኝነታቸውን በማሳየታቸው ይህ ለኢራፓ ለቆመለት ዓላማ መንገዱን ጨርቅ ያደርግለታል ማለት ነው። ሀሳቡንም ተረድተዋል። ተጨባጭ ነባራዊ ሁኔታውም በሀገሪቱ ተከስቷል ብለን እናምናለን።
ኢራፓ ይህን የብሔራዊ መግባባት አስኳል ብሎ የጠራውን መድረክ ካሳካ በኋላ ከፓርቲዎችም ሌላ የተለያዩ የኢትዮጵያ ጉዳይ ያገባቸዋል የሚባሉ አካላት ሁሉ ይሳተፉበታል ብሎ የሚጠብቀውን ሰፊ ጉባኤ እንደሚያዘጋጅ ዋና ጸሐፊው ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ጠቅላይ ቢሮው ለንደን የሆነው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ያለፈውን የአውሮፓ 2017 ዓመተ ምህረት የ159 ሀገሮች የሰብአዊ መብቶች አያያዝ የገመገመ ዓመታዊ ሪፖርት ይፋ አድርጓል። ኢትዮጵያን በተመለከተ በቀደሙት 2 ዓመታት በኦሮሚያና በአማራ ክልሎች ውስጥ በተካሄዱ ሕዝባዊ ተቃውሞዎች ለተነሱ ጥያቄዎች መንግሥቷ መልስ ለመስጠት የገባውን ቃል ሳይፈጽም የቀረበት እንደነበረ አምነስቲ አመልክቷል። ቆንጅታየ የአምነስቲ ኢንተርናሽናልን የምስራቅ አፍሪካ ተመራማሪ አቶ ፍስሐ ተክሌን አነጋግራለች።
ያለፈው የአውሮፓውያን ዓመት የመብቶች ረገጣ በስፋት የተፈጸመበትና በጸጥታ አካላት ብዙ ሰዎች የተገደሉበት፣ ግድያና ሰቆቃ እንዲሁም ሌሎች እንግልቶች የፈጸሙ ተጠያቂ የተደረጉበት የሚታወቅ ሂደት እንደሌለ የተስተዋለበት ነበር ብለዋል የአምነስቲ የምስራቅ አፍሪካ ተመራማሪው አቶ ፍስሐ ተክሌ። በተለይም በዚህ ዓመታዊ ሪፖርት ጎልቶ የወጣው በኢትዮጵያ ሶማሌ ክልል በክልሉ ተወልደው ባደጉና ለረጅም ጊዜ በኖሩ የኦሮሚያ ተወላጆች ላይ የተፈጸመው በቀጥታ ማባረርና ማፈናቀል መሆኑን የገለጹት የአምነስቲው ተመራማሪ በዚህ ሪፖርት የተፈናቀሉት ዜጎች ቀደም ብሎ የወጣ ዘገባ እንደመሆኑ 500 ሺህ ቢልም አሁን ባሉ መረጃዎች መሰረት ግን 1 ሚሊዮን እንደሚሆኑ መረጃ አለን ብለዋል።
ኢትዮጵያን በተመለከተ ከመጣው ነገር ባለፈው ዓመት የተለያዩ የመብት ጥሰቶች እንደታዩ ነው የዓመታዊ ሪፖርቱ የሚያሳየው። በተለያዩ ቦታዎች ላይ በተለይ በጸጥታ አካላት ብዙ ሰዎች እንደተገደሉ፣ ከዛ በተጨማሪም ደግሞ የጸጥታ አካላቱ ለፈጸሟቸው የሰብአዊ መብት ጥሰቶች ተጠያቂ ለማድረግ በህግም ሆነ በሌላ መልኩ ተጠያቂ ለማድረግ የታወቀ እርምጃ እንዳልነበረ ያሳያል። ከዛ ውጭ እንግዲህ አምና እንደምታስታውሱት አስቸኳይ ጊዜ አዋጅ ነበረ። በዛ ጊዜ ውስጥ የታሰሩ ሰዎች ብዙዎቹ ተፈተው ነበር። ግን ቀሪዎቹ ቀጣይ የሆኑ ሰርግ ላይ እንደነበሩ እና የተወሰኑት በዚህ በጸረ ሽብር አዋጁ እንደተከሰሱ ያሳያል። በጣም ጎልቶ የሚወጣ ነገር በተለይ አኗል ሪፖርቱ በሶማሌ ክልል የኦሮሞ ተወላጆች ላይ የደረሰው ከፍተኛ ማባረር፣ ከክልል ማባረር እንዲሁም ደግሞ ማፈናቀል ከጅጅጋ፣ ከቶጎ ጃሌ፣ ከደሃገባ ሀቡር እና ከሌሎች የሶማሌ ክልሎች የኦሮሚያ ተወላጆች ምንም እንኳን ተወሰኑት ተወልደው ያደጉ ቢሆንም በብሔራቸው ምክንያት እንዲፈናቀሉ የተደረገበት ነገር ነበር እና ያንን የዘገበ ሪፖርት ነው። በተጨማሪም ደግሞ በዚህ በሁለቱ ክልሎች አካባቢ የሚኖሩ አርሶ አደሮች በጸጥታ አካላት በተለይ በሶማሌ ክልል ልዩ ኃይል እና ሚሊሻዎች በደረሰባቸው ጥቃት ቀያቸውን ለቀው ንብረታቸውን ጥለው እንዲሰደዱ አደረጉ። ሪፖርቱ ላይ 500,000 ነው ያው ሪፖርቱን የጻፍነው ቀደም ብለን ስለሆነ ማለት ነው። አሁን ባለው መረጃ ግን በተለይ የዩኤን ዶክመንት ባወጣው እስከ 1,000,000 የሚደርሱ ሰዎች በዚህ ምክንያት መፈናቀላቸውን ያሳያል እና የተፈናቃዮቹ ያው በተለያዩ መልኩ ፈላጊ ድጋፍ አልተደረገላቸውም። በተለያዩ ጊዜ መጠለያ ጣቢያዎች ናቸው ያሉት። የሚኖሩበት ሁኔታም አስቸጋሪ መሆኑን እናውቃለን። ስለዚህ እነዚህ ናቸው ዋነኞቹ።
ባለፈው ዓመት ብቻ ሳይሆን ኢትዮጵያ ውስጥ የተቃውሞ እንቅስቃሴዎች በተካሄዱባቸው በቀደሙት ዓመታት በተለያዩ የጸጥታ ኃይሎች በተወሰዱ ከልክ ያለፉ እርምጃዎች የሞቱ ሰዎች ቁጥር በአሁኑ ጊዜ 1,000 ደርሷል ብለዋል አቶ ፍስሀ።
ከ2015 ኦክቶበር ጀምሮ ተቃዋሚዎች ነበሩ። እነዚህ ተቃዋሚዎች አካባቢ ታጣቂዎች፣ በደህንነት ሰራተኞች፣ በክልልና በፌዴራል ፖሊስ አንዳንዴም በመከላከያ ሰራዊቱ ከልክ ያለፈ እርምጃዎች ይወሰድባቸው ነበር። በዛ ወቅት ደግሞ የሞቱ አሁን ቁጥሩ ከ1,000 በላይ ደርሷል። ለምሳሌ ለማስታወስ ባለፈው ኦክቶበር 25 አምቦ ላይ 10 ሰዎች በዚህ በስኳር በጫኑ መኪናዎች ላይ ባደረሱት የመንገድ የመዝጋት ምክንያት 10 ሰዎች በአንድ ቀን እንዲገደሉ ተደርጓል። 15 ሰዎች አካባቢ ከፍተኛ ጉዳት ደርሶባቸው ሆስፒታል ተወስደዋል። እነዚያን ያደረጉት ሰዎች አልተጠየቁም። ሻሸመኔ ላይ እንደዚሁ ሰልፍ የወጡ ሰዎች በአንድ ቀን 4 ሰዎች ተገለዋል። ኖቬምበር እና ሀማሬሳ ላይ እንዲሁ ሴፕቴምበር 16 ላይ ባያን አቆጣጠር ነው እንደዚሁ ሶማሌ ክልል የተፈናቀሉ ሰዎች በግደተኛ ጣቢያ ጊዜያዊ መጠለያ ጣቢያ ውስጥ ባለ በተነሳ ግርግር ምክንያት ቢያንስ 9 ሰዎች ተገድለዋል። ይህን ሁሉ ያደረጉት የመከላከያ ሰራዊት አባላት ምንም እርምጃ አልተወሰደባቸውም፣ እንደሚወሰድም የሚያሳይ ነገር የለም። በአጠቃላይ ይህንን ሲሪየስ የሆነ የሰብአዊ መብት ጥሰት የሚያደርሱ አካላት ያለ ተጠያቂነት እንዳሉ ነው የሚያሳየው እና እነዚህ ማሳያ ነው እንጂ ብዙ ናቸው። ቶርቸር ይፈጸማል የተባለ ሪፖርት ይደረጋል። ተገቢ ማጣራት አይካሄድም። ብዙ ጊዜ አሁን በጸረ ሽብር አዋጁ የሚከሰሱ ሰዎች ፍርድ ቤት ላይ ገላቸውን ሁሉ እያሳዩ ነው የተፈጸመባቸውን የስቃይ እርምጃ የሚያሳዩት፣ ግን እዛ ላይም ቢሆን የሚደረግ ነገር የለም። በአስቸኳይ ጊዜ አዋጁ ባለፈው በነበረው የታሰሩ ሰዎች የተለያዩ ጥሰቶችን አሳይተዋል። እሱን ተከታትሎ ጉዳቱን ያደረሱትን ሰዎች ለሕግ ለማቅረብ የተደረገ ጥረት የለምና በአጠቃላይ እንደምናየው ኢትዮጵያ ውስጥ የሚደርሱ በተለይ በጸጥታ አካላት የሚደርሱ የሰብአዊ መብት ጥሰቶች ያለ ተጠያቂነት እንደሚካሄዱ ነው የሚያሳየው።
የኢትዮጵያ መንግስት በቅርቡ ታዋቂ የፖለቲካ መሪዎች፣ ጋዜጠኞች እና ጦማሪያንን ጨምሮ በሺዎች የሚቆጠሩ እስረኞችን ለቋል። ከዚያ የተከተለው አዲሱ የአስቸኳይ ጊዜ አዋጅ ግን ሁኔታዎችን ከማሻሻል ይልቅ የማክረር አካሄድ የታየበት ሆኖ እንዳገኙት ነው የአምነስቲው ተመራማሪ ግምገማቸውን የሰጡት።
አጠቃላይ ከመስተካከል ይልቅ ወደኋላ ማክረር አይነት ነገሮች ነበር የነበረው። በአውሮፓውያኑ አቆጣጠር በጃንዋሪ 3 ላይ የኢህአዴግ ጣምራ ድርጅቶች ሊቀመንበራት ወጥተው የማሻሻያ እርምጃዎች እንወስዳለን፣ እስረኞች እንለቃለን ሲሉ ጥሩ እርምጃ ነው ይቀጥሉበታል ተብሎ ነበረ። ኢትዮጵያ መንግስትም ያንን ትክክል ያስተገብረዋል ብለን ተስፋ አድርገን ነበር። በወቅቱም ተስፋችንን ገልጸን ነበር። ግን አሁን የሆነ ያለው ነገር ግን ግራ የሚያጋባ ነገር ነው። በተገባው ቃል መሰረት ብዙ ሰዎች ተለቀዋል። ባለን ቁጥር መሰረት ከትናንትና ድረስ ራሱ ከ7,000 ሰዎች በላይ ከእስር ተለቀዋል። ታዋቂዎችን ጀምሮ እነ እስክንድር ነጋ፣ በቀለ ገርባ፣ ዶክተር መራራ፣ ሌሎችም በጣም ታዋቂ የሆኑ ጋዜጠኞች፣ የፖለቲካ ፓርቲ አመራር አካላት፣ ብሎገርስ እንደዚሁ ክስ ተቋርጦላቸዋል። በፍቃዱ አጥናፍ፣ እነዚህ ሁሉ ክሳቸው ተቋርጧል። ይሄ ጥሩ ሆኖ እያለ ግን አሁን የታወጀው የአስቸኳይ ጊዜ አዋጅ ነገሮችን ወደ ኋላ የሚመልስ ነው የሚመስለው። ምክንያቱም በተደጋጋሚ አምነስቲም እንዳለው ሌሎችም እንዳሉት አሁን ኢትዮጵያ ውስጥ ያለው ተቃውሞ ከዳር እስከ ዳር በተለይ በኦሮሚያ እና በአማራ ክልሎች ያለው ተቃውሞ ነጻነትንና ሰብአዊ መብትን ነው የሚጠይቀው እንጂ ሌላ ነገርም አይጠይቅም። የተለየ ዓላማ የላቸውም። ከ2015 ጀምሮ የሚጠየቀው የነበረው ነገር ተመሳሳይ ነው። ስለዚህ ያንን ጥያቄ በአግባቡ ከመመለስ ይልቅ መብቶችን በመገደብ ሰዎች እንዳይሰለፉ በመከልከል ኢንተርኔት፣ ሬዲዮ፣ የውጭ መገናኛ ብዙሃንን በመዝጋት እና ሌሎችም ጨቋኝ የሆኑ እርምጃዎችን በመውሰድ ያንን የነጻነት ጥያቄ ለማፈን መሞከር የማያስኬድም ነው፣ ተገቢም አይደለም።
የሀገሪቱ ፓርላማ ሲሰበሰብ ተገቢውን ማሻሻያ ያደርግበታል ብለን ተስፋ እናደርጋለን ብለዋል የአምነስቲ የምስራቅ አፍሪቃ ተመራማሪ አቶ ፍስሐ ተክሌ።
ቆንጅታየንና እንግዳዋን አቶ ፍስሐ ተክሌን እናመሰግናለን። ወደ ቀጣይ ርዕስ እንለፍ። በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ተሰሚነት ያላቸው ጆኒ ካርሰን የኢትዮጵያን ወቅታዊ ጉዳይ አስመልክቶ አሳታፊ የፖለቲካ ስርዓትና የዲሞክራሲ ተቋማት በፍጥነት እንዲገነቡ መክረዋል። ሄኖክ ሰማግዜር አጭር ዘገባ አለው።
በአፍሪካ ከናይጄሪያ ቀጥሎ በሕዝብ ብዛት ሁለተኛ የሆነችው ኢትዮጵያ በምጣኔ ሀብት እድገት ያስመዘገበችውን እመርታ የገለጹት የዩናይትድ ስቴትስ የሰላም ተቋሙ ጆኒ ካርሰን በኢትዮጵያ አሁን ለሚታዩ ችግሮች የፖለቲካ ስርዓቷ አሳታፊ አለመሆኑ አይነተኛ ጉዳይ ነው ብለዋል።
Regrettably, for the last 2.5 decades, Ethiopia has been dominated.
ላለፉት ሁለት ተኩል አስርት ዓመታት የኢትዮጵያ ፖለቲካ በሚያስቆጭ መልኩ አነስተኛ ቁጥር ባላቸው የትግራይ ብሔር አባላት የበላይነት ሲመራ ቆይቷል። መጠነ ሰፊ ስልጣንና አስተዳደራዊ ሚናው የተያዘው የህዝቡን 7 ወይም 8% የሚሆነው ብዛት ያለው በዚህ ብሔር አባላት ነው።
The two largest ethnic groups in the country, the Oromo and the Amhara, have felt particularly excluded from
አብላጫ የህዝብ ቁጥር ያላቸው ሁለቱ ብሔሮች ማለትም አማራዎችና ኦሮሞዎች በፖለቲካ ሂደቱ አልተሳተፍንም፣ ከስልጣንም ርቀናል የሚል ስሜት አድሮባቸዋል።
ባለፉት 3 ምርጫዎች ተቃዋሚዎች የሚሳተፉበት የፖለቲካ ምህዳር ሲጠብ መታየቱን የተናገሩት ጆኒ ካርሰን ኢትዮጵያ የተሻለ ምርጫ የሚታካሄድባቸው መንገዶች እንድታፈላልግ መክረዋል። ሁሉም ብሔሮች ትርጉም ባለው የስልጣንና የአስተዳደር መዋቅሮች እንዲሳተፉ ማድረግ አንገብጋቢ ጉዳይ መሆኑን ነው ጆኒ ካርሰን የገለጹት። ሚስተር ካርሰን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ረዳት የውጭ ጉዳይ ሚኒስትር ሆነው ያገለገሉ አንጋፋ አሜሪካዊ ዲፕሎማት ናቸው።
ከምሽቱ 3 ሰዓት ከ33 ሆኗል። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ወደ ምሽቱ የመጨረሻ የመጽሔት ዘገባ እንሸጋገራለን። ዴሞክራሲያዊ ተሐድሶና የልማት ንቅናቄ ይባላል የጅቡቲ ዋናው ተቃዋሚ ፓርቲ። በአውሮፓ የዘመን አቆጣጠር በ2016 ዓመተ ምህረት ከተካሄደው ባለፈው ዓመት ማለት ነው ፕሬዚደንታዊ ምርጫ መውጣቱ የሚታወስ ሲሆን በዛሬው የእንደራሴዎች ምርጫም አልሳተፍም ብሏል። ይህም በዚያች የምስራቅ አፍሪካ አገር ዴሞክራሲን በተግባር የመተርጎም ነገርን አጠያያቂ አድርጎታል እየተባለ ነው። ሳልም ሰሎሞን ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የፓርቲው መሪ ዳህር አህመድ ፋራህ ለቪኦኤ በሰጡት ቃል ይህን ተናግረዋል።
ጅቡቲ there's a problem of legitimacy ጅቡቲ ውስጥ ምርጫ መቼም ጊዜ በሐቅና በነጻነት ተካሂዶ ስለማያውቅ የሕጋዊነት ችግር አለ። የዲሞክራሲና የምክር ቤታዊ ችግርም አለ።
የአገሪቱን ምርጫና የድምፅ አሰጣጡን የሚቆጣጠር ነጻ አካል እስከሌለ ድረስ ሂደቱን ተአማኒ ማድረግ አይቻልም ሲሉም አህመድ ፋራህ አስገንዝበዋል። ሐቀኛና ነጻ ባልሆነ ምርጫ መካፈል በሂደቱ መቀለድም ይሆናል፣ ምክንያቱም ሂደቱ በራሱ የሐሰትና የጨዋታ በመሆኑ ሲሉም አክለው ገልጸዋል። ምንም እንኳ ለለውጥ ከፍተኛ ፍላጎት ያለ ቢሆንም ጅቡቲ ወደ ዲሞክራሲያዊ ስርዓት የምታደርገው ጉዞ መንግስቱ ተቃዋሚዎችንና ፕሬሱን ያፈነ በመሆኑ ባጭሩ ተቀጭቷል ነው የሚሉት የተቃዋሚ መሪ ዳህር አህመድ ፋራህ። ጅቡቲ ፕሬዝዳንቷን በየአራት ዓመቱ የምትመርጥ አገር መሆኗ ይታወቃል። የወቅቱ ፕሬዝዳንት ኢስማኤል ኦማር ጎሌህ ወደ ስልጣን ከመጡ ወደ 20 ዓመታት ሆኗቸዋል። ይህም አፍሪካ ውስጥ ለብዙ ዓመታት ስልጣን ላይ ከቆዩ መሪዎች አንዱ ያደርጋቸዋል። በቅርቡ የተካሄደውን የ2016ን ፕሬዝዳንታዊ ምርጫ 86 በመቶ ማሸነፋቸውም ይነገራል። አገሪቱ ከፈረንሳይ ቅኝ ነጻ እንደወጣች ተተኩትንና ለ22 ዓመታት የገዙትን አጎታቸውን ተክተው ነው ወደ ስልጣን የመጡት። አፍሪካ ውስጥ ትንሹ አገር ጅቡቲ ይህ ነው የሚባል ብሔራዊ የኃይል ምንጭ የላትም። ይሁንና ከፋርሱ ባህረ ሰላጤ ጋር የሚገናኘው ቀይ ባህር ጅቡቲን አፍሪካ ውስጥ ስትራቴጂካዊና ለውጭ አገሮች ወታደራዊ ጦር ሰፈርነት ምቹ፣ በክልሉ ፖለቲካም ዋና ተዋናይ አድርጓታል። ዩናይትድ ስቴትስ፣ ፈረንሳይ፣ ጃፓን፣ ቻይናና ጣሊያን ጅቡቲ ውስጥ ጦር ሰፈር አላቸው። የፈረንሳይ ጦር ሰፈር ደግሞ ከስፓኝና ከጀርመን የተውጣጡ ወታደሮችን ያካትታል። የሁሉም አገሮች መገኘት ግን ውሱን ነው፣ ማለትም ከተወሰነ አቅም በላይ መሄድ አይችልም። ሲም ታክ በስታርፎርድ ዓለም አቀፍ ወታደራዊ ታክቲኮችንና ስትራቴጂዎችን የሚከታተሉ ከፍተኛ ተንታኝ ናቸው። ከዚህ አኳያ ጅቡቲ የሚኖራትን የሴኩሪቲ ማለት የጸጥታ ፈተና ይገልጣሉ። ማለትም የጅቡቲ መንግስት አንዳች ችግር ሲገጥመው እነዚህ ሀገሮች ሁሉ ይደርሱለታል ማለት አይደለም። ሆኖም ግን በተወሰነ ደረጃ ሊመጣ የሚችለውን አደጋ ከፍ ሊያደርግ እንደሚችል ነው የገለጡት ተንታኙ። የተቃዋሚው መሪ ፋራህ እንደሚሉት ግን ጅቡቲ ውስጥ የውጭ ሀገሮች መኖር የአገሪቱን ሴኩሪቲ ከፍ ማድረጉ እውነት ነው። ያ ግን በእያንዳንዱ የጅቡቲ ዜጋ ሕይወት ውስጥ አልተንጸባረቀም።
ስታቢሊቲ ማተርስ I acknowledge but stability
የተረጋጋ ሁኔታ መኖሩ የታመነና ወሳኝነትም ያለው ነው። መረጋጋት ግን የህዝቡ የዕለት ተዕለት ኑሮ እግምት ውስጥ ያስገባ መሆን ይኖርበታል። መረጋጋት ለማን? እውነተኛው መረጋጋት ለህዝቡ ደህንነት፣ ለአገሪቱ ልማት፣ ለማህበራዊ ፍትህ፣ ለነጻ ኢኮኖሚ እንጂ ለገዢው መደብ ሊሆን አይገባም።
ለዚህ ዘገባ ቪኦኤ በተባበሩት መንግስታት ድርጅት የጅቡቲ ቋሚ መልእክተኛና የዩናይትድ ስቴትስና የካናዳ አምባሳደር ከሆኑት ከመሐመድ ሲያድ ዳውሌህ ጋር ኢንተርቪው ወይም ቃለ መጠይቅ ለማካሄድ ያደረገው ሙከራ አልተሳካም። ይሁን እንጂ ጅቡቲ ያሉ ከፍተኛ ባለሥልጣናት ከአፍሪካ ህብረት የልዑካን ቡድን አባላት ጋር ተገናኝተው የዓለም አቀፉን አካል ምልከታ ከግምት እንደሚያስገቡ ተናግረዋል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ከ38 ደቂቃ ነው አሁን አዲስ አበባ ላይ። የአየር ስርጭት ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሻን ናሽዋን ካሌ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። ይህንን የምሽቱን ስርጭት እያስተናገድን አብረናችሁ ያለነው ሶሎሞን አባተና
ሰለሞን ክፍሌ ነን።
አሁን ወደ ተከታዩ ቅንብር እናልፋለን። የአቶ አንዳርጋቸው ጽጌ ሕይወት በወህኒ
ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰና አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞ የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ውስጥ በጥብቅ እየተጠበቁ እንደሚገኙ፣ በቅርቡ ከእስር የተፈቱት የቀድሞ የመያድ አመራር አባል አቶ ክንፈ ሚካኤል ደበበ አበበ ቀስቶ በመባል የሚታወቃሉ ለአሜሪካ ድምፅ ተናግረዋል። የአቶ አንዳርጋቸው ጽጌን እንቅስቃሴ ለሁለት ዓመታት ከታሰርኩበት ሆኜ በሽንቁር እከታተል ነበር ብለዋል። ጽዮን ግርማ ዝርዝር አላት።
መጨረሻ ላይ የታሰርኩት ዋይት ሀውስ የሚባል የተለየ እስር ቤትና ትኩረት የተደረገባቸው ሰዎች የሚታሰሩበት ቦታ ነው እና ሶስት የተለያዩ ክፍሎች ግቢዎች አሉት። ጠባብ ጠባብ የሆኑ ግቢዎች እኛ ያለንበት አንድ ጊዜ አምስቱ፣ ከዛ አራት፣ አሁን ደግሞ አምስቱ ምን ሌላኛው አንዷለም የነበረበት እና ከአቶ መላኩ ፋንታ ጋር የነበረበት ነው። ሶስተኛውና አቶ አንዳርጋቸው ጽጌ ያለበት፣ በፊት ደግሞ አቶ ታምራት ላይ እና አቶ ስዬ አብርሃ ታሰሩበት የነበረ፣ ከዛ በኋላ ያደር ጄኔራል ተፈራ ማሞ፣ አሳምነው ጽጌ እና ሌሎች የሚታሰሩበት የነበረ፣ በኋላ ደግሞ አንዷለም አራጌ ምስክታ እና ሌሎች ሶስት እስረኞች አብረው አምስት አቶ መላኩ ፋንታ ጀምሮ ገቢዎች ሚል ታስረውበት የነበረ እስር ቤት ነው። እኛም ወደዛ ሲሄድ የ2007 11 ነው ወደዛ ያልኩት። ከዛ በኋላ ምንድን ነው የሆነው? ያንን ቤት ሲፈልጉት ጥር 17/2007 ዓ.ም ሁላችንም እንዳዲስ ተበውዘን እኔ ከነበርኩበት ቤት ወጥቼ እኔ እስክንድር ነጋ፣ አቶ መላኩ፣ አቶ ገብረ ዋድ ጊዮርጊስ ገቢዎች የምትንደርገር ነበር። ሆኖም ወደ ሌላ ዝም ሄደን ነበረ። አቤት የተፈለገው አቶ አንዳርጋቸውን ለማስገባት ስለነበረ እንደ አዲስ ይታደስ ነበር እንደገና ለማዘጋጀት ነው። አቶ አንዳርጋቸው እዚያ ያለ አሁን እና እስክንድር የወጡበት ቤት ውስጥ ማለት ነው።
መቼ ነው ወደዛ የመጡት?
እኛ እንግዲህ ጥር 17/2007 ወጥተን ወደ ሌላ ሱዙን ስድስተኛ ቤት የሚባል ሄደን ቤቱ ታድሶ ለስድስት ወር ያህል ባዶ ከቆየ በኋላ ሐምሌ 2007 አቶ አንዳርጋቸው እጅ እዚያ ገብተዋል። ከአቶ አንዳርጋቸው ጽጌ ጋር ለተመልካችነት ይሁን ለአጫዋችነት ይሁን በግልጽ ባልታወቀ ሁኔታ ሁለት ሌሎች ከተለያዩ ይሁን ከዘን አንድነት የተጨመሩ አቶ አሰፋ ቁሴና ዳዊት ድባቤ የሚባሉ
ማን የሚባሉ
አሰፋ ቁሴና ዳዊት ድባቤ የሚባሉ ሁለት እስረኞች ተጨምረው እዛ ገቡ። እኛ ደግሞ ሰው እንደገባበት ቤቱ ስሚ ሰምተን ነበረ። ከዛ በኋላ ለተወሰኑ ወራት እኛ እዛ ነበር። እንደ አዲስ አንድ ክፍል ቢሮ ቢሮ የነበረ ክፍል ተሰርቶ ወደ እስር ቤት የተለወጡ ህዳር 6/2008 ዓ.ም ተመልሰን ወደ ዋይት ሀውስ ገባል። ዋይት ሀውስ ከገባም በኋላ የመጀመሪያ ጊዜ አቶ አንዳርጋቸውን አዩዋቸው ህዳር 8 ሮብ ነው ከሰዓት በኋላ ሲወጡ ግን ቤተሰብ ይሁን ያቦታውም ለመጀመሪያ ጊዜ ያየዋቸው ይዛ ነበር።
የመታየት እድሉ ነበራችሁ ማለት ነው? ክፍት ነበረ የእሳቸው ያሉበት ግቢና እናንተ ያላችሁበት?
እኛ ያለ ነው እነሱ ወጥተው በእኛ በር በኩል አልፈው ነው የሚሄዱት። መውጫው በር ላይ ነው ያለ ነው የእኛ ቤት። የእነሱ ትንሽ ግቢ ወደዛ ሆኖ ያለው እና ሲመጡ እኔ የመኪና ድምፅ ስንሰማ አዲስ ነገር ስለነበረ ምንድን ነው ብለን እኔ በቀዳዳ ስመለከት አቶ አንዳርጋቸው ሲወጣ ከ30 ደቂቃ በኋላ ተመልሶ ሲገባ ወደ ቤት በቀዳዳ ይወጣል።
ከአቶ አንዳርጋቸው ጋር የመነጋገር እድል ነበራችሁ?
በአካል ተገናኝተን የማውራት እድል አልነበረንም፣ ግን በአጋጣሚ በተደጋጋሚ በየሳምንቱ ከዛ በኋላ ከህዳር 18 በኋላ ቅዳሜ ከ8 በኋላ ለ30 ከቤተሰብ ጋር የመገናኘት ለመጀመሪያ ጊዜ እኛ ከገባን መውጣት የጀመረው ከዛን ጊዜ ጀምሮ በቀዳዳ 2 ያህል ሁሉ ጊዜ ቅዳሜ እየጠብቅ መውጣትና መግባቱን በህይወት መኖሩ የሚያረጋግጥ ነበር።
ስለዚህ በቀዳዳ ከማየት ውጪ ሌላ እንቅስቃሴያቸውን የማየት እድል አልነበረውትም ማለት ነው?
በአይን የመተያየት እድሉ ገጥሞናል። ከዛ በኋላ የምንተያይበትን ቆርቆሮ ስለደፈኑት እሳቸው እኔ እንደማያቸው አሁን ጊዜ ያያቸው ነበር እና የሚወጡት ቅዳሜ ከሰዓት ነው። ሰው ሁሉ ተገናኝቶ ካበቃ ምሳ ከተበላ በኋላ መኪና ይመጣል። አንዳንዴ ፒካፕ ደብዳቤ ይመጣል። አንዳንዴ አምቡላንስ ይመጣል። አንዳንዴ ኒሳን ፓጀሮ ይመጣል። እሱ የሚጠብቋቸው ጠባቂ አንድ፣ ከዛ ደግሞ 2 የደህንነት አባላት በተራ የተመደቡ አሉ። እዛቸው ይሄዳሉ። የግቢው ዋና አስተዳዳሪ ቢሮ አለ። እዛ ቢሮ ውስጥ ነው የሚገናኙት። አንዳንድ ጊዜ እኔ ቤተሰብ ተገናኝቼ ሳልመለስ ስለሚወጡ የሚገቡበትን ቢሮ ለማየት ወርደው ሲገቡም በሚያዩዋቸው ጊዜ ነው።
ስለዚህ በየሳምንቱ ቤተሰብ ሊጠይቃቸው ሲመጣ ብቻ ነው የሚወጡት ማለት ነው?
አንዳንድ ጊዜ ኤምባሲ ወይም ሌላ ኃይል መጥቶም ባናቅም፣ አንዳንድ ጊዜ አጋጣሚ ይወጣሉ። አንዳንድ ጊዜ ማክሲሙ፣ ግን ተደጋጋሚ አይደለም። በጣም ሬሮ ነው። በሶስት ወር ምናምን አጋጣሚ የሚሆኑበት ጊዜ አለ እና የሚወጡበት ጊዜ አለ። ኤምባሲ በአጋጣሚ አንድ ቀን ከኛ መካከል አንዱ ቢሮ ተጠርቶ የሄደ ጊዜ የእንግሊዝ ኤምባሲ አንድ ኩንዘር እንዳየ ይገኛል። እሳቸው ደግሞ በፒካፕ ሲሄዱ ይመጣል። ግን ይሄ ዘወትር አይደለም።
ክቡራትና ክቡራን አድማጮች፣ ይህ ዝግጅት አልተጠናቀቀም። በነገው ምሽት እንድትከታተሉት እንጋብዛለን። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ነች።
አፍሪካ
በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ኢትዮጵያን ወደ መረጋጋት ወይም ወደ መታወክ ሊያመራት የሚችልበት ሁኔታ እንዳለ ተገለጸ። አፍሪካውያን ፍልሰተኞች ከእስራኤል መባረር መጀመራቸው ታወቀ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ብሉምበርግ የዜና አገልግሎት ለኢትዮጵያ ጠቅላይ ሚኒስትር ከስልጣን የመሰናበት ውሳኔ ሲዘግብ የኢትዮጵያ ገዢ ፓርቲ ሁለት አማራጮች እንዳሉት ያወሳል። በአገሪቱ የሚካሄዱን ተቃውሞ ለማቆም የሚችል የማይበገር አቋም ያለው ወይም የፖለቲካ ነጻነት እንዲኖር የሚፈቅድ ለዘብተኛ ጠቅላይ ሚኒስትር መሰየም ይላል። የገዢ ፓርቲ ውሳኔ ከአፍሪካ እጅግ ፈጣን የኢኮኖሚ እድገት ካሳዩት ሀገሮች አንዷ የሆነችው ኢትዮጵያ የምትረጋጋበት ወይም ወደ ሰፊ ህዝባዊ ተቃውሞና ደም መፋሰስ ልታመራ የምትችልበት ሁኔታ እንደሚያስከትል ሃሌሉያ ሉሌ የተባሉ አዲስ አበባ ያሉ ተንታኝ መናገራቸውን ብሉምበርግ ድረገጽ ገልጿል።
የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ከአቻምና አንስቶ አልፎ አልፎ ሞት ያስከተሉ ተቃውሞዎች እንደገጠሙትና ባለፈው ዓመት የታወጀው የአስቸኳይ ጊዜ አስተዳደር በተለይም በኦሮሚያና በአማራ ክልል የሚካሄደውን ተቃውሞ እንዳላቆመ ዘገባው አውስቷል። ባለፈው ወር የኢትዮጵያ መንግስት በመቶዎች የሚቆጠሩ እስረኞችን እንደሚፈታ አስታወቀ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን መውረድ ከተምሳሌትነት አንጻር ጠቃሚ ቢሆንም በሀገሪቱ የፖለቲካ ኢኮኖሚ ላይ የሚኖረው አንድምታ በሚተካቸው ሰውና በአተካኩ መንገድ ላይ ይወሰናል ሲሉ ተንታኙ ሃሌሉያ ማስረዳታቸውን ድረገጹ ጠቅሷል። በ100 ሚሊዮን የሚገመት ህዝብ ያላት ኢትዮጵያ በአፍሪካ ቀንድ በአልቃይዳ ላይ በሚካሄደው ትግል ዋነኛ የዩናይትድ ስቴትስ አጋር ናት። የ72 ቢሊዮን ዶላር ኢኮኖሚ ጄኔራል ኤሌክትሪክን መሰረቱ ጆሃንስበርግ የሆነ ስታንዳርድ ባንክ ቡድንን የመሳሰሉ መዋለ ንዋይ አፍሳሾችን ለመሳብ ችሏል።
ጠቅላይ ሚኒስትር ኃይለ ማርያም የህወሓት የበላይነት አለ የሚለውን እምነት መሰረት በማድረግ ሚዛኑን ለመጠበቅ ሲሉ የአማራና የኦሮሞ ብሔር ተወላጆችን ከአንድ የትግራይ ተወላጅ ጋር በምክትል ጠቅላይ ሚኒስትርነት ሾመዋል። አሁን ታዲያ ገዢው ፓርቲ እውነት የፖለቲካ ለውጥ ማድረግ ዓላማ ካለው የሚቀጥለው ጠቅላይ ሚኒስትር ከሁለቱ ብሔሮች ማድረግ ይኖርበታል ይላል የብሉምበርግ የዜና አገልግሎት ድረገጽ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን ለመሰናበት የወሰኑት ለኦሮሞ ተወላጅ ቦታ ለመልቀቅ ከሆነ በኢትዮጵያ ያለው ውጥረት ሊረግብ ይችላል ሲሉ ዋሽንግተን ዲሲ ያለው አትላንቲክ ካውንስል የአፍሪካ ማዕከል ምክትል ስራ አስኪያጅ ብራውን ብሩተን መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ከእስራኤል ስለሚባረሩ አፍሪካውያን ፍልሰተኞች ጽሑፍ አቅርቧል። ዮሐንስ ተስፋ ጋብርና ሌሎች 5 ኤርትራውያን ፍልሰተኞች ከእስራኤል ለእያንዳንዳቸው የተሰጠውን 3500 ዶላር ተቀብለው በግዴታ ውጡ ከተባሉበት ሀገር ተነስተው ወደ ኡጋንዳ እንዳመሩ ድረገጹ ጠቅሷል። በውዴታ ነው የምትሄደው ይላሉ፣ ሐቁ ግን በግዴታ ነው ምክንያቱም አማራጩ እስር ቤት ነውና ሲል ዮሐንስ ተስፋ ገብር መናገሩን ድረገጹ ጠቅሷል። ይህ ችግር በብዙ ሺህ የሚቆጠሩ አፍሪካውያን ስደተኞች ላይ የተደቀነ ሲሆን ከሀገሪቱ የመውጣቱን አማራጭ ካልተቀበሉ ላልተወሰነ ጊዜ የሚታሰሩ መሆናቸውን በሀገሪቱ ባለሥልጣኖች ተገልጾላቸዋል። ምንም አይነት ዋስትና ሳይሰጣቸው ስሟ ወዳልተገለጸ የአፍሪካ ሀገር ነው የሚሄዱት።
ብዙ ከእስራኤል የወጡ ፍልሰተኞች ሩዋንዳና ዩጋንዳ የገቡ ቢሆንም ሁለቱ የምስራቅ አፍሪካ ሀገሮች ስደተኞችን ስለ መቀበል ጉዳይ ከእስራኤል ጋር ያደረግነው ስምምነት የለም ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ዮሐንስ ተስፋ ጋብርና 5 ሌሎች ኤርትራውያን ኡጋንዳ ሲገቡ በኦፊሴላዊው የኢሚግሬሽን ክፍል ሳይሆን አንድ የአገሪቱ ባለሥልጣን በዕቃ መጫኛው በኩል አሽልኮ በታክሲ ካምፓላ ወደሚገኙ ሆቴል ከወሰዳቸው በኋላ ፓስፖርታቸው ትግርኛ በሚናገር ሰው እንደተወሰደ፣ ከተወሰኑ ሰዓታት በኋላም ካለ ፓስፖርታቸው ከሆቴሉ እንዲወጡ መደረጉን ዮሐንስ እንደገለጸ የዋሽንግተን ፖስት ጋዜጣ ድረገጽ ጠቁሟል። ሌሎች 5 ከእስራኤል የተባረሩ ወንዶች ለደህንነታቸው ስለሰጉ ከመናገር ተቆጥበዋል።
ዮሐንስ ድባርዋ ከተባለው የኤርትራ ደጋማ ቦታ በሕገ ወጥ አሸጋጋሪዎች በኩል ወደ ሱዳን ከወጣ በኋላ ቤተሰቦቹ 3900 ዶላር ከፍለው ወደ ግብፅ ሲናይ በረሃ እንደወሰዱት ገልጿል። ቤተሰቦቹ ገንዘቡን እንዲከፍሉ ለማስገደድ ሲሉ አሸጋጋሪዎቹ እጅግ እንዳሰቃዩት፣ አብረውት ከነበሩት ሰዎች ቢያንስ ሁለት የሚሆኑት ከግብጽ ወታደሮች ጋር በተካሄደ የተኩስ ልውውጥ እንደተገደሉ ዮሐንስ ተስፋ ጋብር አውስቷል። ወደ እስራኤል ከገባ በኋላ ግን አንድ ደግ እስራኤላዊ ምግብና ልብስ እንደገዛለት፣ ከዚያም በአንድ ምግብ ቤት ስራ አግኝቶ አፓርትማ እንደተከራየና የባንክ ሂሳብ እንደከፈተ፣ ነገር ግን በየሁለት ወራቱ ቪዛውን ማሳደስ ያስፈልገው እንደነበር፣ አንዳንዴም ከአምስት ቀናት በኋላ እንዲመለስ ይጠየቅ እንደነበረ ዮሐንስ ተርኳል።
ይሁንና አንድ ቀን አብረውት የሚኖሩ ሁለት ሰዎች ከተፈቀደው ጊዜ በላይ ዘግይታችኋል ተብለው ከታሰሩ በኋላ እስር ቤት ከገባው ሰው ሆኜ አልወጣም በሚል ለመውጣት መወሰኑን፣ በነጌቭ ምድረ በዳ በሚገኘው እስር ቤት ሕግ የሚባል ነገር እንደሌለና የፈለጉትን እንደሚያደርጉ እንደ ውሻና እንደ አህያ እንደሚቆጥሩ ዮሐንስ መናገሩን ዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። እስራኤል 40,000 ለሚሆኑ አፍሪካውያን ስደተኞች በ39 ቀናት ውስጥ ከአገር እንዲወጡ በያዝነው ወር ማስጠንቀቂያ ሰጥታለች። ከሞላ ጎደል ሁሉም ፍልሰተኞቹ ኤርትራውያንና ሱዳናውያን ናቸው። ሁለቱ አገሮች ደግሞ አጠያያቂ የሰብአዊ መብት አያያዝ ሪኮርድ ያላቸው ናቸው። ፍልሰተኞቹን የማባረር እቅድ እስራኤል ውስጥ ቁጣ አስነዝቷል። አውሮፕላን አብራሪዎች፣ ሐኪሞች፣ ደራሲያን፣ ራባዮችና በአይሁዳውያን ላይ ከተፈጸመው ፍጅት የተረፉ ሰዎች ፍልሰተኞቹን የማባረሩ ተግባር እንዲቆም ጥሪ አቅርበዋል ሲል ዋሽንግተን ፖስት ድረ ገጽ ላይ የወጣው ጽሑፍ ዘግቧል።
አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የመጨረሻው ቅንብር እሰጥ አገባ ነው። ተከራካሪዎች የዋዜማ የኢንተርኔት ራዲዮ አዘጋጅ አርጋዋሽኔ ከኦስትን ቴክሳስ እና የሆን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
የቀደመውን ትኩስ ዜና በቅጡ ተረድተን ቀጣዩን ለማገናዘብ ሳንችል ሌላ ትኩስ ዜና ከሚከተልበት የደረስን ይመስላል። የነገሮች በፍጥነት መለዋወጥና ብዙም ወደማይታወቅ አቅጣጫ የማምራት አዝማሚያ እስካሁን የሚታወቁትን መሠረት አድርጎ የተሻለ ግምት የመስጠት አቅምም ሳያሳንስ አልቀረም። እስኪ በዚህ ቅጽበት እዚህ ስቱዲዮ እያለን ከእጃችን ወደ ገባ ጉዳይ ልውሰዳችሁ። የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ድንጋጌ ይፋ ማድረጉ እየተዘገበ ነው። ዝርዝሩን ወደፊት እንመለከታለን። ነገር ግን ይህ አዋጅ ቢጸድቅና ተፈጻሚነት ቢያገኝ በእርግጥ አገሪቱ አሁን ላለችበት ሁኔታ ከሕዝብ ለሚነሱ ጥያቄዎች አጥጋቢ መልስ መስጠት የሚያስችል መንገድ ይከፍታል? በእርግጥስ ዘለቄታ ላለው መፍትሄ የሚያዳርስ አቅጣጫ ነው? ዳንኤል፣ ካንተ ልጀምር።
ተስፋ አለኝ። አዎ፣ ያላለኝ ተስፋ ምንድን ነው መሰላሉ? የዛሬ ዓመት እንዲያውም አስቸኳይ ጊዜ አዋጁ እንደተነሳ ወይም እንዲነሳ አካባቢ መሆን አለበት እዚሁ ዜ ላይ ስዋይ ምንድን ነው የነበረኝ እንትን የባከነ ወቅት ነው ብዬ ነበር ያስቀመጥኩት። የጸጥታ ስራዎች ተሰርተው ነገር ግን ምንም የፖለቲካ ስራ ሳይሰራበት ያ ጊዜ ባክኖ ነው ያለፈው። ፓርቲዎቹን የረባ ነገር ሳይሰሩ ማለት ነው።
ዳንኤል፣ የፖለቲካ ስራን ማስፈጸም ይበልጡንም የፖለቲካ ተዋናዮቹ ነው። ጥያቄው ግን ኢህአዴግ ራሱ መመለስ ሳልችል ቀርቻለሁ ላላቸው የህዝብ ጥያቄዎች መልስ መስጠት የሚያስችል እድል ይሰጣል ወይ የሚለው ነው።
አዎ፣ እንግዲህ የፖለቲካ ስራ ስል ምን ለማለት ነው? የጸጥታ የሰላም የማስከበር ስራ ያው ፖሊሳዊ ስራ ነው። ያ ፖሊሳዊ ስራ በቋሚነት ሀገር እንግዲህ በፖሊስ ወይም በወታደር አይጠበቅም። የፖለቲካ አመራር የፖለቲካ መፍትሄ ነው። ከተቃዋሚዎች ጋር ድርድር አድርገህ ይሁን ህዝብ ማወያየት ይሁን የተለያዩ ሪፎርሞችን አድርገህ ዘላቂ ነገር የምትፈጥረው በዛ መልኩ ነው። አሁን ያለፈው ዓመት የአስቸኳይ ጊዜ አዋጅ ምንድን የሆነው ፖሊሳዊ ስራ ሲሰራ ነበረ። በፖለቲካው መስክ ግን ችግሮችን በመሰረታዊነት በመፍታት ይሁን ህዝብ በማወያየት ይሁን ወይ ተቃዋሚዎችን ሲሪየስ በሆነ መልኩ በመጥራት ይሁን ድርድር ራሱ እንኳን የጀመረው እኮ ኦልሞስት አስቸኳይ ጊዜ አዋጁ ካለቀ በኋላ ነው ገና ድርድር እንኳን የተጀመረው። ስለዚህ እነዚህ ነገሮች ሌሎች ነገሮች የአደራጀት ለውጦችና ለማድረግ ለዛ የሚሆን ፋታ ነው የሚሰጥህ ወይም ሊሰጥህ የሚገባ አስቸኳይ ጊዜ አዋጁ። ስለዚህ በዛ መልኩ ይጠቀሙበታል አሁንም የሚል ተስፋ አለኝ። እነዚህ ተከታታይ እየመጡ ያሉት እየተፈጠሩ ያሉት ነገሮች ቤሳንስ መጀመሪያ ላይ የነበረው ሁከትም ይሁን ከዛ ጠቅላይ ሚኒስትሩ መስጠትም ነገሮች የበለጠ ቸልም የማይባሉ ወደ ተግባር መሄድ የግድ እንደሆነ ነው እያደረጉት የመጡት። ቃል የገባቸው ነገሮች ተግባራዊ ለማድረግ ይሞክራል የሚል ኤክስፔክቴሽን አለኝ። ይህ አስቸኳይ ጊዜ አዋጁ ለዛም ይሁን መተንፈሻ አየር ወይም ብሪዚንግ ስፔስ ሊሰጠው ይችላል። ነገር ግን እንደ አምና አሁን ተመልሰው አስቸኳይ ጊዜ አዋጁ የፖሊሳዊ ስራ ብቻ የሚሰራበት ከሆነ የሚሆነው ሌላ እንደ ሀገር የባከነ ጊዜ ነው የሚሆነው ማለት ነው።
መልካም። ምናልባትም ከመባከን ያለፉ ጥያቄዎችን እንድናነሳ የሚወሰዱ እርምጃዎች ሊያስከትሏቸው የሚችሉ ጉዳቶች ከጊዜያዊነት ባለፈ በዘለቄታው ሊያመጡ የሚችሉትን ጣጣ ያለ ፍርድ ውሳኔ የሚሰጥበትም ሁኔታ እንድንጠይቅ ግድ የሚሉ ጉዳዮች አሉ። ሁለተኛ ዙር እየሄድንበት ነውና እስኪ አርጋው አንተም በዚሁ ትኩስ ዜና ላይ ከጠቅላይ ሚኒስትሩ የስልጣን መንበር ለመነሳት የፈቃደኝነት ደብዳቤ ማግባት ተከትሎ ሊመጡ የሚችሉ ሁኔታዎችን እየተጠባበቅን ነበር ብለሃል። ይሄ አንዱ ይሆን? ከሆነስ ለተነሱት ጥያቄዎች መልስ የመስጠት አቅም አለ ወይም ይበጃል ብለህ ታምናለህ?
አዎ፣ ይሄ ጠበቅ የነበረና ከመጀመሪያውም ስልት ተደርጎ የተወሰደው ይህንኑ የአስቸኳይ ጊዜ አዋጅ ለማምጣት እና የጸጥታ ኃይሉን ጡንቻ የበለጠ ወደ መድረክ ለማምጣት የታሰበበት ነው የሚመስለው። ክፋቱ ምንድን ነው? ይህ እርምጃ አሁን ሀገሪቱ ውስጥ ያለውን ችግር ከማቆም ይልቅ የማባባስ አደጋው ከፍተኛ ነው። ምክንያቱም ከዚህ በፊት የአስቸኳይ ጊዜ አዋጅ ታውጆ በእነሱ ጊዜዎች ውስጥ ተፈጥሮ የነበሩ አንጻራዊ መረጋጋቶች የፖለቲካ መፍትሄ ይመጣል ከሚል ግምት ነበር። አሁን ግን የደረስንበት ደረጃ በዚህ በአስቸኳይ ጊዜ አዋጅ የሚፈታ አይደለም፣ በወታደራዊ እርምጃም የሚፈታ አይደለም። ሁለተኛው እዚህ ውስጥ የምናየው ነገር ኢህአዴግ ተቀናቃኞቹን ወይም የፖለቲካ አመለካከት ልዩነት ያላቸውን ወገኖች በሙሉ ያቀፈ ከሁሉም ጋር ቁጭ ብሎ የመነጋገር የመደራደር ፍላጎቱ አናሳ መሆኑን ወይም ለሱ ዝግጁ አለመሆኑንም እያሳየን ነው። ነገሩ በባሰበት ሰዓት ወደ ጠመንጃ መሄድ ለፖለቲካዊ መፍትሄ ዝግጁ አለመሆን ይህንን ያሳያል። ይህ ደግሞ የሚመነጨው በማናቸውም ሁሉን አቀፍ የፖለቲካ ውይይቶች ስልጣኔን ላጣ እችላለሁ፣ ተቀባይነቴን ለድርድር ማቅረብ የለብኝም ከሚልም ፍርሃት ሊሆን ይችላል። ዞሮ ዞሮ ግን ብቸኛውና ዘላቂው መፍትሄ ወደ ውይይት መድረክ መሄድ ነው። እኔ በአስቸኳይ ጊዜ አዋጅ ምንም አይነት እኔ በሙያም የዕለት ተዕለት እንጀራዬ የጸጥታ ጉዳዮችን እከታተላለሁ በተለያዩ ሀገሮች እንዲህ አይነት መፍትሄዎች በተለይ እንደ ኢትዮጵያ ያሉ ምንድን ነው የተለያይነት እና የተጠራቀመ የፖለቲካ ችግር ባለባቸው ሀገሮች ውስጥ መፍትሄ ማምጣት አቅሙ እጅግ በጣም 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 ዝቅተኛ ነው። ሲበዛ በዚህ እርምጃ ተጨማሪ የሰው ህይወት ይጠፋል፣ ተጨማሪ ንብረት ይወድማል። ያ ነው እኔ የሚያስፈራኝም እና ኢህአዴግ መባነን አለበት፣ አሁን ወደ ተሻለው መንገድ መምጣት አለበት፣ ይሄ የመጨረሻው ሰዓት ነው የሚል ሀሳብ ነው ያለ።
መልካም። ክርክሩም ያሉትም ሁኔታዎች በፍጥነት እየተንከባለሉ ባሉበት ሌሎች ጥያቄዎች እንዲነሱ ዘለግ ያለ ክርክርና ውይይቶች እንዲካሄዱ የሚጋብዝ ነው። የዜጎች መብት በሚከበርበት ህገ መንግስታዊ ጥበቃ በሚደረግበት መስራት ወይንም ህግን ማስከበር አልቻልኩም ሲባል ብቻ የሚደረግ ድንጋጌ መሆኑን እናውቃለን የአስቸኳይ ጊዜ አዋጅ። ዳንኤል፣ ቅድም ካነሳቸው ጭብጦች ባሻገር አሁን በስልጣን ላይ ስላለው ኃይል ማስተዳደር አቅም ምን ይነግረናል? በሁለትና ሶስት ዓመት ውስጥ ሁለተኛ ጊዜ የመጣ የአስቸኳይ ጊዜ አዋጅ ነውና።
አዎ፣ የመንግስት የማስተዳደር አቅሙ ችግር ውስጥ እንደገባ ወይም እንደተፈተነ የሚያከራክር አይደለም። እንግዲህ ምንድን ነው አሁን የሚሆነው? አንድ ነገር ለማስተካከል የተለያዩ ክፍሎች ይኖሩታል። ጸጥታ መኖር ይኖርበታል። ህግና ስርዓት በተወሰነ ደረጃ መኖር ይኖርበታል። ነገር ግን ያ ብቻውን ደግሞ አገር በዛ ብቻ አይቆምም። ሌሎች ደግሞ መስተካከል ያለባቸው ነገሮች መኖር ይኖርባቸዋል። አሁን ለምንድን ነው የመንግስት የማስተዳደር አቅም የተፈተነው? የውጭ ኃይሎችም እንበል ህቡ አድራየቶችም እንበል ከህዝብ ደግሞ የሚመጣ ቁጣ፣ ቅሬታ፣ ተቃውሞ እንበል እነዚህ ሁሉ ነገሮች ተዳምረው ከየአቅጣጫው ፈንገው የሚይዙት ዝም ብሎ መንግስትን የማስተዳደር አቅም ብቻም ሳይሆን መፍትሄ የመስጠት አቅሙም ጭምር ነው ወይ ደግሞ ለመፍትሄ የመስራት ችሎታውን ጭምር ነው የሚገድቡት። ስለዚህ አሁን በዚህ ማዕቀፍ ውስጥ የአስቸኳይ ጊዜ አዋጁ ጀስቲፋይ ሊደረግ ይችላል ወይ ደግሞ እንግዲህ የማብራሪያቸውን እንሰማለን። ነገር ግን እንደሚገባኝ የአስቸኳይ ጊዜ አዋጁ እነዚህን ነገሮች ለማድረግ አቅምና ፋታ እንዲሰጠን ነው። ምክንያቱም የአካባቢ አስተዳደሮች በእሳት አደጋ ስራ ላይ ተጠምደው አይተናል። እነዚህ ነገሮች ላይ እንኳን መፍትሄ አቅጣጫ ቻርት አድርገህ ከተቃዋሚዎች ጋር ድርድር ለማድረግ የሚሆን የህግ ማሻሻያዎችን ውስጥ ተርፈ ነገር ለማድረግ የተረጋጋ ኢንቫይሮንመንት ሲኖር ነው፣ የተወሰነ ጸጥታ ሲኖር ነው ያን መስራት የሚያስችል። ስለዚህ አስቸኳይ ጊዜ አዋጁ ለዛ የሚሆን ፋታ ሊሰጣቸው ይችላሉ እንጂ በራሱ ዘረቀያዊ መፍትሄ አይሆንም።
መልካም አርጋው።
አዎ ጥሩ። የአስቸኳይ ጊዜ አዋጁ ኢህአዴግ ከራሱ ውጪ አሁን ሀገሪቱ የገባችበትን ችግር መፍትሄ መስጠት ፍላጎት እንደሌለው ደግሞ ደጋግሞ በደንብ ያረጋገጠበት እርምጃ ነው ብዬ ነው የምወስደው።
ለዘላቂ መፍትሄ ግን በሮች መከፈት አለባቸው። በዚህ አስቸኳይ ጊዜ አዋጅም ወደፊት መራመድ አንችልም። የዜጎችን መብት ጨፍላቂ ነው። ግን ደግሞ ኢህአዴግ በብዙ ቦታዎች ያለውን የቅቡልነት ችግር በሀገር አቀፍ ደረጃ የበለጠ የሚያባብሰው ነው የሚመስለኝና ግማሽ ሀገሪቱን እያስተዳደረ አይደለም አሁን። ስለዚህ በወታደር ኃይል ማስተዳደር የሚችል አይመስለኝም እና ነገሮችን ወደ ባሰው ስብስብ መንገድ የሚመራ ነው የሚመስለኝ።
መልካም። የሚቀጥሉት ጥቂት ቀናት የሚወስዱን አቅጣጫ እንመለከታለን። ተከታይ ውይይቶች፣ ተከታይ ክርክሮች ይኖራሉ። አርጋዋሽኔ ከዚህ ከዩናይት ስቴትስ፣ ዳንኤል ብርሃኔ ከአዲስ አበባ፣ እንግዶች ሁለታችሁም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን።
እኔም አሉላንና ሁሉንም ተሳታፊዎች አመሰግናለሁኝ። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን፣ የትግርኛ ፕሮግራም ይቀጥላል። አብራችሁን ስላመሻችሁ በጣም እናመሰግናለን። ሰላም፣ በደህና አምሹ። Thank you.